ይህ የአሜሪካ ድምጽ ነው። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፈው የዛሬ ማክሰኞ ሚያዝያ 3 2015 ዓ.ም ምረ ዝግጅታችን ጀመረ። መንግስት የክልሎችን ልዩ ኃይሎች ወደ ጸጥታ መዋቅሮች ውስጥ ለማስገባት መወሰኑን ማስታወቁን ተከትሎ በአማራ ክልል የተነሳው ተቃውሞ ወደ ግጭት ማምራቱና የሰዎች ህይወት መጥፋቱ ተገለጸ። በቆቦ ከተማ በተከሰከሰው ግጭት 2 የካቶሊክ እርዳታ አገልግሎት ሰራተኞች መገደላቸውን የእርዳታ ተቋሙ አስታውቋል። በዚህ ዙሪያ በምሽቱ ሰፋ ያለ ዘገባ ይኖረናል። ሰላም ጤና ይስጥልኝ። እንደምናመሻችሁ የተከበራችሁ አድማጮች እንዲሁም ተመልካቾቻችን፣ ፕሮግራሙን በመምራት አብራችሁ የማመሻው ስመኝሽ የቆየ ነኝ። ኤልያስ አስማረ ከስቱዲዮ ያቀናብርልናል። በምስልና ድምጽ ቅንብር ሲሳይ አሸናፊና ግርማ ደገፋ እንዲሁም የዌብና የማህበራዊ ድረ ገጽ ፕሮዲውሰራችን አበባየው ገበያውም አብረውን ያመሻሉ። የፕሮግራሙ ዋና አዘጋጅ ጽዮን ግርማ ናት። ዝግጅቶቻችንን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን amharic.voanews.com እንዲሁም በፌስቡክ @voaamharic ላይ በቀጥታ መከታተል ትችላላችሁ። እስከ ምሽቱ 4 ሰዓት ድረስ አብራናችሁን ቆያለን። እናንተም አብራችሁን ቆዩ። አሁን በቅድሚያ የሰዓቱን ዋና ዋና የዓለም ዜና እናስቀድም።
ጤና ይስጥልን አድማጮች፣ እንደምን አመሻችሁ። የምሽቱን ዋና ዋና የዓለም ዜናዎች የማሰማችሁ ደረጀ ደስታ ነኝ። የተባበሩት መንግስታት ዋና ጸሐፊ አንቶኒዮ ጉተሬሽ ለሶማሊያ ከፍተኛ ዓለም አቀፍ ድጋፍ እንዲደረግ ተማጸኑ። ዋና ጸሐፊው ተማጽኗቸውን ያሰሙት በአስርት ዓመታት ውስጥ ከፍተኛ ነው ለተባለው ድርቅ አደጋ የተጋለጠችውን ምስራቅ አፍሪካዊትን አገር በጎበኙበት ወቅት ነው። ዋና ጸሐፊው ለከፍተኛ የሰብአዊ ችግር የተጋለጠችው ሶማሊያ በተመሳሳይ ወቅት አደገኛ የሆነውን የአሸባሪነት ስጋት እየተዋጋች መሆኑን ተናግረዋል። ጉተሬሽ ከሶማሊያው ፕሬዝዳንት ሐሰን ሼክ መሐመድ ጋር ለጋዜጠኞች በጋራ በሰጡት መግለጫቸው አገሪቱ በገጣ እንደሚያስፈልግ የሚያሳስበውን የማስጠንቀቂያ ደወል ለማሰማት እዚህ ተገኝቻለሁ ብለዋል። የሶማሊያው ፕሬዝዳንት መሐሙድ አገሪቱ ከፍተኛ የሰብአዊ ቀውስ ፈተናዎችና የጸረ ሽብር ጦርነት እየተባባሰ በሚገኝበት ወቅት ታሪካዊ ነው ያሉትን ጉብኝት በማድረጋቸው ዋና ጸሐፊውን አመስግነዋል። ፕሬዝዳንት መሐሙድ አያይዘውም ይህ ጉብኝት አገሪቱን ለመገንባትና ለማረጋጋት ያለንን እቅድ የተባበሩት መንግስታት ድርጅት ሙሉ ለሙሉ እንደሚደግፈን አረጋግጦልናል። አገሪቱን ነጻ ማውጣትና እርቅ የመፍጠሩን ሂደት የተሟላ ለማድረግ የሶማሊያ ዜጎች አሁን ድረስ የገጠሟቸውን ችግሮችና ፈተናዎች እንደሚወጡ እንተማመናለን ብለዋል። ከምስራቅ አፍሪካው አልቃይዳ ጋር ግንኙነት ካለውና በሺዎች የሚቆጠሩ ተዋጊዎች ካሉት አልሸባብ ጋር በመዋጋት ላይ የምትገኘው ሶማሊያ ለከፍተኛ የደህንነት ችግር የተጋለጠች መሆኑን ተመልክተዋል። የዓለም ምግብ ድርጅት በኡጋንዳ ለሚገኙ በመቶ ሺዎች ለሚቆጠሩ ፍልሰተኞች የሚሰጠውን የምግብ እርዳታ የሚያቋርጥ መሆኑን አስታወቀ። ድርጅቱ የምግብ እርዳታውን የሚያቋርጠው ለዚህ ዓመት ከተጠየቀው ከ180 ሚሊዮን ዶላር የገንዘብ ድጋፍ ያገኘው 50 ከመቶውን እጅ ብቻ በመሆኑ እንደሆነ አስታውቋል። ኡጋንዳ አፍሪካ ውስጥ ካሉ አገሮች በላይ ከፍተኛውን የፍልሰተኞች ቁጥር የምታስተናግድ አገር መሆኗን የሮይተርስ ዘገባ አመልክቷል። የጣሊያን የባህር ዳርቻ ጠረፍ ጠባቂዎች በሳምንቱ መጨረሻ ላይ ከ2000 በላይ የሚደርሱ ስደተኞችን ከማዕከላዊ ሜዲትራኒያን ባህር መታደጋቸውን ትናንት ሰኞ በሰጡት መግለጫ አስታውቀዋል። ከሰሜን አፍሪካ ወደ አውሮፓ የሚፈልሱ ስደተኞች ቁጥርም እየጨመረ መምጣቱም ተዘግበዋል። አድማጮች፣ ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ነው። የአውሮፓ ህብረት የኢራን አብዮታዊ ዘብን በአሸባሪነት እንዲፈርጅ ከሁለቱም የፖለቲካ ፓርቲዎች የተውጣጡ ከ130 በላይ የዩናይትድ ስቴትስ የምክር ቤት አባላት ፈርመው ባወጡት የጋራ ደብዳቤ ጠየቁ። ኢራን ሽብርተኝነትን ከሚደግፉት መንግስታት ግንባር ቀደሟ ናት ያለው የህግ አውጪዎቹ ደብዳቤ የተላከው ለአውሮፓ ህብረት የውጭ ጉዳይ ፖሊሲ ኃላፊ ጆሴፍ ቦሬል እንደሆነ ተገልጿል። የኢራን አብዮታዊ ዘብ ለአስርት ዓመታት በመላው የአውሮፓ አህጉር ዜጎችን ኢላማ ያደረጉ የሽብር ጥቃቶች ችን ያለ ከልካይ ሲያካሂድ ቆይቷል ሲልም የህግ አውጪዎቹ ደብዳቤ አመልክቷል። የኢራን አብዮታዊ ዘብን በአሸባሪነት ለመፈረጅ የአውሮፓ ህብረት የጋራ አቋም ህግ ቁጥር 931 ውስብስብነትን እንገነዘባለን፣ ውሳኔው ተገቢው ስልጣን ባለው የፍትህ አካል እንዲወሰን ያለውንም ፍላጎት ሙሉ ለሙሉ እናደንቃለን ያለው የህግ አውጪዎቹ ደብዳቤ ይሁን እንጂ ኢራን በአውሮፓ ህብረት አባል አገሮችና ዜጎች ላይ የደቀነችው አደጋ እየጨመረ ከመምጣቱ አንጻር ይህንን ጉዳይ በአስቸኳይ እንዲመለከቱት እናሳስቦታለን ብሏል። ደብዳቤው አክሎም ኢራን ባለፉት 5 ዓመታት በአውሮፓ ውስጥ ዜጎችን ለመከታተል፣ ለማገት ወይም ለመግደል ቢያንስ 33 የሚደርሱ ሴራዎችን ጠንስሳለች ሲል ዌስት ፖይንት የተባለ የሽብርተኝነትን የሚዋጋ ማዕከል ያወጣውን ጥናት ጠቅሷል። ቦሬል የኢራንን አብዮታዊ ዘብ በሽብርተኝነት ለመፈረጅ ቢያንስ የአውሮፓ ህብረት አባል በሆነ አንድ አገር ከሚገኝ ፍርድ ቤት የውግዘት ውሳኔ መውጣት ይኖርበታል ብለዋል። ዩናይትድ ስቴትስ የኢራንን አብዮታዊ ዘብ በአሸባሪነት የፈረጀችው እንደ አውሮፓ አቆጣጠር በ2019 እንደነበረ በመረጃው ተመልክቷል። ዩናይትድ ስቴትስ የረጅም ጊዜ አጋሯ የሆነችውን የደቡብ ኮሪያ ከፍተኛ የደህንነት ባለስልጣናትን ትሰልላለች በሚል ያፈተለከው መረጃ በአሜሪካ ብዙሃን መገናኛዎች መሰራጨቱን ተከትሎ በሁለቱ አገራት መካከል የተፈጠረውን ፖለቲካዊና ዲፕሎማሲያዊ ቀውስ ለመቆጣጠር የደቡብ ኮሪያ መንግስት እየጣረ መሆኑ ተነገረ። የግንኙነት ቀውሱ የተከሰተው በደቡብ ኮሪያ ፕሬዝደንት ጽፈት ቤት ውስጥ ለዩክሬን የጦር መሳሪያ ስለመስጠት የተደረገውን ውይይት ዝርዝር የያዘው የዩናይትድ ስቴትስ ማስታወሻ ሰሞኑን ሾልኮ በብዙሃን መገናኛዎች ከወጣ በኋላ ነው። ሾልኮ ወጥቷል የተባለውን ሰነድ አግኝቶ ባለፈው እሁድ ያተመው ኒውዮርክ ታይምስ ጋዜጣ እንደሆነም ተመልክቷል። በደቡብ ኮሪያ ላይ ያተኮረው ያፈተለከው መረጃ ይፋ ያደረገው አስገራሚም ሆነ ጎጂ መረጃ እንደሌለ ተገልጿል። ይሁን እንጂ ስለ ሲግናል ኢንተለጀንስ በመረጃው የተነሳው ጉዳይ ዋሽንግተን በጣም አስፈላጊዋ ከሆኑ አጋሮቿ አንደኛውን እንደምትሰልል የሚጠቁም ነው ተብሏል። ባፈተለከው መረጃ የተከሰተው ፖለቲካዊና ዲፕሎማሲያዊ ቀውስ በዚህ ወር መጨረሻ ዩናይትድ ስቴትስን ለመጎብኘት ወደ ዋይት ሃውስ ለመምጣት በዝግጅት ላይ ለሚገኙት የደቡብ ኮሪያው ፕሬዝዳንት ዩን ሱክ ዮኤል አዳጋች ሁኔታ ሊፈጥርባቸው እንደሚችል ተመልክቷል። በመጨረሻም ቻይና አዲስ የሚመረቱ የሰው ሰራሽ ልዕቀት ወይም አርቲፊሻል ኢንተለጀንስ ምርቶች ለሕዝብ ይፋ ከመደረጋቸው በፊት የደህንነት ምዘና እንዲያቀርቡ የሚያዝ ሕግ እንደምታወጣ አስታወቀች። የአገሪቱ ኢንተርኔት ተቆጣጣሪ ድርጅት የሳይበር ስፔስ አስተዳደር ዛሬ ማክሰኞ ይፋ ባደረገው የሕግ ረቂቅ ወደፊት የሚወጡ የአርቲፊሻል ኢንተለጀንስ ምርቶች የአገሪቱን መሰረታዊ የሶሻሊስት እሴቶች የሚያንጸባርቁ እንጂ የመንግስትን ስልጣን ማፍረስ የሚያበረታቱ መሆን አይገባቸውም ብለዋል። የሕግ ረቂቁ አርቲፊሻል ኢንተለጀንስ በብሔር በዘርና በጾታ ላይ ያተኮረ መድሎን የሚያበረታታ እንዲሁም የሐሰት መረጃዎችን የሚያሰራጭ መሆን የለበትም ይላል። የቀረበው የሕግ ረቂቅ በዚህ ዓመት ውስጥ ተግባራዊ ይሆናል ተብሎ ይጠበቃል። ድንጋጌዎቹ የመጡት እንደ አሊባባ፣ ጄዲኮምና ባይዱ የመሳሰሉትን ጨምሮ መሰረታቸውን በቻይና ያደረጉት በርካታ የቴክኖሎጂ ኩባንያዎች ጄኔሬቲቭ AI የተባሉት ምርቶችን በስፋት እየለቀቁ በመምጣታቸው መሆኑ ተመልክቷል። ጄኔሬቲቭ AI የተባሉ እነዚህ ምርቶች የሰዎችን ንግግር መኮረጅና መናገር፣ ምስልና ጽሑፎችን በራሳቸው ማፍለቅ እንደሚችሉ ተገልጿል። እንዲህ ያሉትን የቴክኖሎጂ ውጤቶች መሰረቱን ዩናይትድ ስቴትስ ካሊፎርኒያ ግዛት ሳን ፍራንሲስኮ ውስጥ ያደረገው ኦፕን AI የተባለው ድርጅት በስፋት ማምረት መጀመሩ ተገልጿል። በተለይም ድርጅቱ ባለፈው ህዳር ChatGPT የተባለውን አዲስ አርቲፊሻል ኢንተለጀንስ ውጤት ካስተዋወቀ ወዲህ ተወዳጅነቱ እየጨመረ መምጣቱ ተነግሯል። አድማጮች፣ ለምሽቱ የተመደበው የዜና ሰዓት በዚህ አበቃ። ከቀሪዎቹ ዝግጅቶቻችን ጋር አብራችሁን ቆዩ።
ደረጀ ደስታን ለዓለም ዜናዎቹ አመሰግናለሁ። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ ማክሰኞ ሚያዝያ 3 2015 ዓ.ም ምረ ዝግጅታችንን ነው እየተከታተላችሁት ያላችሁት። በድጋሚ ለማስታወስ ዝግጅቶቻችን በዌብሳይታችን amharic.voanews.com እንዲሁም በፌስቡክ @voaamharic ላይም በቀጥታ እየተላለፈ ይገኛል። አሁንም እስከ ምሽቱ 4 ሰዓት አብራችሁን ቆዩ። ቀዳሚ ወደ ሆነው የአብይ ርዕስ ዘገባችን እንለፍ። መንግስት የሁሉንም የክልሎች ልዩ ኃይሎች ወደ ጸጥታ መዋቅሮች ማስገባት መጀመሩን ማስታወቁን ተከትሎ በአማራ ክልል የተለያዩ ከተሞች የተቀሰቀሰው ተቃውሞ ወደ ግጭት ማምራቱና የሰዎች ህይወት ማለፉን ነዋሪዎች ገለጹ። በጉዳዩ ላይ ከክልሉም ሆነ ከፌደራል መንግስት ተጨማሪ መረጃዎችን ማግኘት አልቻልንም። መስፍን አራጌ ዝርዝር አለው።
መንግስት የአማራ ክልል ልዩ ኃይል አባላትን በልዩ ልዩ የጸጥታ ተቋማት በማስገባት መልሶ ለማደራጀት የያዘውን ፕሮግራም በመቃወም በተለያዩ የአማራ ክልል ከተሞች የሚደረገው ሰልፍ ዛሬም መቀጠሉን የአሜሪካ ድምጽ ያነጋገራቸው ነዋሪዎች ገለጹ። ደብረ ብርሃን ከተማ ውስጥ በመከላከያ ሰራዊት አባላትና ከክልሉ ልዩ ኃይልና ከፋኖ ታጣቂዎች ጋር በተደረገ የተኩስ ልውውጥ ሰዎች መሞታቸውን በስልክ ያገኘናቸው ነዋሪዎች ተናግረዋል። ስማቸው እንዲጠቀስ ያልፈለጉ የደብረ ብርሃን ከተማ ነዋሪ ዛሬ አየሁ ያሉትን ለአሜሪካ ድምጽ ሲናገሩ
ሰው እየተጎዳ ነው ያለው። በጣም ቁስለኛ ብዙ ነው ያለው። መቁጠር በሚያዳግት ሁኔታ ማለት ነው። እኔ ያለሁት ጠባሲ ነው ያለሁት። መከላከያ ዋስ ነው ያለው።
የት አካባቢ ነው የሞቱትን የተመለከትሻቸው?
ወደ ዋስ ናቸው ያሉት። መድኃኔዓለም ቤተክርስቲያን አካባቢ ነው የተገደሉት። እዛ ነኝ ያለሁት እኔ። በአይንም አውቃቸው የሰፈር ልጆች አንድ ሶስት ናቸው። ወጣት ልጆች፣ በጣም ልጆች የሆኑ ማለት ነው የተገደሉት። እንግዲህ ሌሎቹ ያው ባዶ እጃቸውን ናቸው፣ በሲሊፐር የወጡ ምናምን ናቸው።
ግጭቱ ከተባባሰበት የከተማዋ ክፍል አንዱ ወደ 20,000 የሚጠጉ ከተለያዩ የኦሮሚያ ክፍል የተፈናቀሉ ተፈናቃዮች የሚገኙበትና የቻይና ካምፕ እየተባለ የሚጠራው አካባቢ ሲሆን የሁለት ተፈናቃዮች ሕይወት ማለፉን ስማቸው እንዳይጠቀስ የጠየቁን አንድ ተፈናቃይ ገልጸውልናል።
ካምፕ ውስጥ እስካሁን ሁለት ሰው ሞቷል። ካምፕ ውስጥ እያሉ ሸራ ውስጥ እያሉ ነው የተገደሉት። ሬሳቸው አሁን እዛው ካምፕ ውስጥ ነው። ቤት ወደ የት ወስዶ መቅበር ስላልተቻለ መስጊድ እዛ ውስጥ የለም። እዛው የተፈናቃዮቹ እዛ መስጊድ ውስጥ ነው ሬሳቸው ያለው። አንድም በጣም የተፈቻለና እሷን ለማሳከም ተብሎ በቃ ማለፍም አልተቻለ። በጣም አስቸጋሪ የሆነበት ከምስራቅ ወለጋ የተፈናቀሉ ናቸው። መከላከያውና ሆዲ ያለው ልዩ ኃይሉ ተፈናቃይ ካምፕ ነው በመካከል ያለው። እነዚያ በማዶ እነዚህ በሆዲ ማዶ ሆነ።
ይሄ ተኩሱ ነው?
አዎ ተኩሱ ነው እኮ። ከባድ መሳሪያ ነው። የውዲሽቃ እየተተኮሰ ነው።
እኚህ ተፈናቃይ ሁለቱን ሟቾች በስም ጠቅሰው በጾታና በእድሜ ለይተው የነገሩን ሲሆን ህይወታቸው ማለፉን ቤተሰባቸው እስኪሰማ ስማቸውን እንድናቆየው ጠይቀውናል። በሌላ በኩል ስማቸውን መግለጽ ያልፈለጉት የደብረ ብርሃኗ ነዋሪ የተኩስ ልውውጡ የተባባሰው ዛሬ ቢሆንም የተጀመረው ግን ትናንት መሆኑን ይናገራሉ።
ትናንትና ግርግር ነበረ። በግርግሩ መሃል እዚያ ያሉ ፖሊሶች ናቸው እየተኮሱ የነበሩት። ከሞተው ውስጥ አንዱ የኔ ቤተሰብ ነው፣ ኦፕሬተር ነው። ለስራ በወጣበት ነው በተተኮሰ ጥይት የተገደለው።
ያነጋገርናቸው ተፈናቃይና የከተማዋ ነዋሪ በተኩስ ልውውጡ ምክንያት ቁጥር ጠቅሰው የሰዎች ህይወት ስለማለፉና የቆሰሉ ሰዎች ስለመኖራቸው የገለጹ ሲሆን በጉዳዩ ላይ ከከተማ አስተዳደሩ፣ ከፖሊስ፣ ከሆስፒታልና ከክልሉ መንግስት አመራሮች መረጃ ለማግኘት ያደረግነው ጥረት ስልካቸው ስለማይነሳና ስላልሰራ ልናገኛቸው አልቻልንም። በአማራ ክልል በደብረ ብርሃንም ሆነ በሌሎች ከተሞች አመጽና ግጭት የተቀሰቀሰው በሁሉም ክልሎች የሚገኙ ልዩ ኃይሎችን መልሶ ማደራጀት በሚል በመንግስት ይፋ የሆነው ፕሮግራምን በመቃወም ነው። የመልሶ ማደራጀቱን ውሳኔ ተቃውመው ሰልፍ የሚወጡት ተቃዋሚዎች ውሳኔው ወቅቱን ያላገናዘበ ነው ሲሉ ይተቻሉ። በክልሉ ላይ ከልዩ ልዩ አቅጣጫዎች ስጋት ደቅነዋል ያሏቸው ኃይሎች ትጥቅ መፍታታቸው አለመረጋገጡን የአማራ ክልል ከሚያዋስናቸው ክልሎች ጋር የይገባኛል ውዝግብ በሚነሳባቸው አካባቢዎች ነዋሪ የሆነው ህዝብ ለጸጥታው ማስተማመኛ አለማግኘቱንና በሚሊየን የሚቆጠሩ የአማራ ብሔር ተፈናቃዮች ወደ ቀያቸው ገና ያልተመለሱ መሆናቸውን ለተቃውሟቸው በአስረጅነት ይጠቅሳሉ። ሆኖም ከቀናት በፊት የክልሉ መንግስት ባወጣው መግለጫ ልዩ ኃይሎችን መልሶ ማደራጀት ሲል የጠራው እንቅስቃሴ የኢትዮጵያን ህልውና የሚያበረታ፣ የመከላከያ ሰራዊትን የሚያጠናክር፣ የህዝቦችን የጋራ ሰላም የሚያረጋግጥ፣ በሁሉም ክልሎች አመራሮች ታምኖበት የተገባበት ስራ እንደሆነ አብራርቷል። በጉዳዩ ላይ ከቀናት በፊት መግለጫ የሰጡት የክልሉ ርዕሰ መስተዳደር ይልቃል ከፋለ በአፈጻጸም ላይ ታይቷል ባሉት ክፍተትና በፕሮፓጋንዳ የተነሳ በአንዳንድ ከተሞች የሰላማዊ ሰልፍ እንቅስቃሴዎች፣ የአድማ ጥሪ እንዲሁም የሰዎችና የተሽከርካሪዎች እንቅስቃሴን የመገደብ አዝማሚያዎች እየታዩ መሆናቸውን ገልጸዋል። ርዕሰ መስተዳደሩ የአፈጻጸም ክፍተት በማለት የገለጹት ችግር በምን ምክንያትና በማን አማካይነት እንደተፈጠረ ተፈጠረ ግን ያሉት ነገር የለም። በሌላ በኩል ጠቅላይ ሚኒስትር አብይ አህመድ እሁድ ለተባጠቱት መግለጫ ያንዱ ክልል ልዩ ኃይል አሁን ትጥቂፍታ የሌላ ክልል ግን ይቆይ የሚል ውሳኔ እንደሌለ ተክሷል። የውሳኔ ለኢትዮጵያ ህብረ ብሔራዊ አንድነትና ለህዝቡም ሰላም ሲባል ዋጋ ተከፍሎም ቢሆን ተግባራዊ ይደረጋል ብለዋል ጠቅላይ ሚኒስትሩ። ሰገባቸው የሚቃወሙትን ለማስረዳትና ለማሳመን ጥረት ይደረጋል ሲሉም አክለዋል። ሆን ብለው ያፍራሽነት ሚና በሚጫወቱት ላይ ደግሞ ተገቢው የህግ ማስከበር እርምጃ ይወሰዳል፣ ለዚህም በቂ ዝግጅት ተደርጓል በማለት አስጠንቅቀዋል። አንዳንድ የአማራ ክልል ከተሞች በኮሚኒኬሽን መምሪያዎቻቸው አማካይነት ባወጧቸው የእንቅስቃሴ ገደቦች መከልከያ፣ የአስቸኳይ ጊዜ አዋጆች የጦር መሳሪያ ይዞ መንቀሳቀስን፣ አድማ መቀስቀስ፣ ያልተፈቀደ ሰልፍ ማድረግና መንገድ መዝጋት የመሳሰሉት ላይ ክልከላዎችን አስቀምጠዋል። በደብረ ብርሃን ከተማ መጠለያ ጣቢያዎች ውስጥ የሚገኙ ተፈናቃዮች ወቅታዊ ሁኔታ እስከሚስተካከል ድረስ ከካምፕ ውጭ እንዳይወጡ ክልከላ መደረጉን የከተማው አስተዳደር ባወጣው መግለጫ አሳስቧል። የደብረ ብርሃን ከተማ አስተዳደር መንግስት ኮሚኒኬሽን በማህበራዊ ትስስር ገጹ ባሰፈረው መልእክትን በአማራ ክልል የሰሜን ሸዋ ዞን አገረ ስብከት ሊቀ ጳጳስ አቡነ ቀለሚንጦስ የተከሰተውን ችግር በሃይማኖት አባቶችና በአገር ሽማግሌዎች በሽምግልና እንዲፈታ ጥሪ አስተላልፈዋል። በተያያዘ ዜና ዛሬ ባህር ዳር ውስጥም የተኩስ ልውውጦች እንደነበሩ አንድ ስማቸውን መግለጽ ያልፈለጉ የከተማዋ ነዋሪ ለአሜሪካ ድምጽ ተናግረዋል።
በየአካባቢው የተኩስ ሩምታ እየተሰማ ነው። በየአካባቢው ያሉ ወጣቶችም ጎማ እያቃጠሉና የተለያዩ ተኩሶች እየተሰሙ ነው። አሁን እኔ ከቀኑ 6 ሰዓት ላይ ልጄ ትምህርት ቤት ሄዳ ነበር። ሰላም መስሎን እኛ ልጆቻችንን ልከን ነበር። ልጆቻችንን ከትምህርት ቤት በሳይክል አምጥቼ አሁን ስገባ ነው የደወልክልኝ እና በየአቅጣጫው ተኩስ ይሰማል። አሁን ራሱ እያወራሁ ተኩስ እየሰማሁ ነው ያለሁት። ከተማው በጣም ወደ አለመረጋጋት ውስጥ እየገባ ነው። ወላጆች ደግሞ ተማሪዎቻቸውን ወደ የቤት ልከው ምንም አይነት የትራንስፖርት አገልግሎት የለም። በጣም በጭንቅ ውስጥ ነው ያሉት። በእግራቸውም ይዘው ሲመጡ ያየኋቸው ወላጆች አሉ። በጣም ከባድ የሆነ አለመረጋጋት ውስጥ ነው ያለ ነው።
ጉዳት የደረሰባቸውን ሰዎች የመመልከት አጋጣሚ ነበረው?
አዎ፣ የተመቱ ሰዎች ነበሩ በጥይት የቆሰሉም፣ ከፖሊስም የቆሰለ ሰው አይቻለሁ። በድንጋይ እየተመታ በአጋጣሚ ባለፍኩበት አካባቢ አምቡላንሶችም ይዘው ሲሄዱ አይቻለሁ።
ግጭቱ በማንና በማን መካከል ይመስለዎታል?
በህዝቡና በመከላከያ ነው አሁን እያየሁ ያለሁት። አልፎ አልፎም እነዚህ አድማ ብተና ፖሊሶች አሉ፣ ህዝባዊ ፖሊሶችም አሉ፣ ቀይ ቦኔት መከላከያ ኃይሎችም አሉ። ቀይ ለባሾች በፓትሮል ሆነው ይዞራሉ። ይሄ ነው ብሎ ለመለየት አዳጋች ነው። ሁሉም ቦታ ላይ ተኩስ አለ፣ ሁሉም ቦታ ላይ ብጥብጥ አለ።
አስተያየት ሰጪው በክልሉ የተስተዋለው አለመረጋጋት ልዩ ኃይሉ ትጥቅ መፍታት የለበትም ከሚለው አቋም በተጨማሪ ፖለቲካዊና ኢኮኖሚያዊ ጥያቄዎች የታከሉበት ነው ይላሉ።
አሁን ሰው ምሬቱን ነው እየገለጸ ያለው። ብሶታል፣ የባሰው ህዝብ ነው ያለው። ግን ምክንያት ፈልጎ በዚህ ይህን አጋጣሚ ተጠቅሞ ነው ወደዚህ ነገር ውስጥ እየገባ ያለ።
ተመሳሳይ ተቃውሞም በኮምቦልቻ ከተማ መካሄዱን እንዲሁ ስማቸውን እንዳንጠቅስ የጠየቁን አንድ ነዋሪ በስልክ ገልጸውልናል።
በዋነኝነት ልዩ ኃይሉ ይፍረስ የሚለውን ለመቃወም ነው። በተጨማሪም ያው በአማራ ህዝብ ላይ ከለውጡ በኋላ ያለውን በደል እና መፈናቀል፣ ስደትም የመቃወም እንትን ነው። ከማህበረሰቡ የተወጣጡ ብዙ ሰዎች የተሳተፉበት ሰላማዊ ሰልፍ እና ቢሮዎች፣ ባንኮች፣ ሁሉም ተቋማት የተዘጉበት ነው ያለው። መንገዶችም ዝግ ናቸው። አንዳንድ የጸጥታ አካላት ነው የሚንቀሳቀሱት። ሌላ እንቅስቃሴ የለም፣ የመኪና እንቅስቃሴ። አንዳንድ ቦታ ላይ ጎማዎች እየተቃጠሉ ነው። አሁን ከርቀት ይታየኛል ወደ ሺሻ በር የሚባሉ አካባቢ ላይ።
በደሴ፣ ኮምቦልቻ፣ ደብረ ብርሃን፣ ቆቦ እና ሌሎች አካባቢዎች መደበኛ የስራ እንቅስቃሴ መቋረጡን፣ ባንክና የንግድ ድርጅቶች መዘጋታቸውን ነዋሪዎች አስታውቀዋል። በአማራ ክልል የተቀሰቀሰውን ተቃውሞ በተመለከተ ዘገባ ያስነበበው የፈረንሳይ ዜና ወኪል አጃንስ ፍራንስ ፕሬስ አንድ የጎንደር ከተማ ነዋሪን ጠቅሶ ከተማው ውስጥ እሁድ ዕለት የአማራ መብት እንዲከበር የሚጠይቁና የኢትዮጵያ መንግስትን የሚቃወሙ መፈክሮች የተሰማበት ሰልፍ መደረጉን ጠቅሷል። ለአሜሪካ ድምጽ መስፍን አራጌ ነኝ።
የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ የሚተላለፈውን የማክሰኞ ምሽት ዝግጅታችንን ነው። ቀደም ሲል የአብይ ርዕስ ዘገባውን ነበር የተከታተላችሁት። የትንታኔው መጽሔት ይቀጥላል። በዚሁ ከአማራ ክልል በቀጠለው የልዩ ኃይል መዋቅራዊ ለውጥ ተቃውሞ ጋር ተያይዞ በተፈጠረ ግጭት ሁለት ሰራተኞቹ መገደላቸውን የካቶሊክ እርዳታ ቡድን አስታውቋል። ዝርዝሩ እንደሚከተለው ይቀርባል። በኢትዮጵያ የአማራ ክልል ውስጥ የመንግስትን የልዩ ኃይል መዋቅራዊ ለውጥ ውሳኔ በመቃወም በተቀሰቀሰው ሁከት ሁለት የካቶሊክ እርዳታ ሰጪ ሰራተኞች መገደላቸውን የእርዳታ ቡድኑ አስታወቀ። ሰራተኞቹ የተገደሉት ባለፈው እሁድ እንደነበር የጠቀሰው አሶሴትድ ፕሬስ መንግስት በሀገሪቱ የሚገኙ የ11 ክልሎች ልዩ ኃይሎችን መዋቅር አፍርሶ ወደ ፌደራል ኃይሎች ለመቀላቀል ያሳለፈው ውሳኔ ህዝባዊ አመጽ መቀስቀሱን በዘገባው አመልክቷል። በኢትዮጵያ ላለፉት 60 አመታት ሲንቀሳቀስ መቆየቱን የገለጸው የርዳታ ቡድኑ ባወጣው መግለጫ ቹልቶንጊክ የተባለ የጸጥታ መኮንንና አማራ ክንዲያ የተባለ አሽከርካሪ እሁድለት ወደ አዲስ አበባ በመመለስ ላይ እያሉ በጥይት ተመተው ተገድለዋል ያለ ሲሆን ስለ ግድያው ዝርዝር መረጃ አለመኖሩን ገልጿል። በጉዳዩ አሳሳቢነት ምክንያት ስማቸው እንዳይገለጽ የጠየቁ 3 የሰባው እርዳታ ኃላፊዎች ለአሶሴትድ ፕሬስ እንደተናገሩት ግድያው የተፈጸመው ባለፈው እሁድ በቆቦ ከተማ አቅራቢያ በፌደራሉ የመከላከያ ሰራዊትና በአማራ ክልል ኃይሎች መካከል በተፈጠረ ግጭት ነው። የድንጋጤያችንንና የሐዘናችንን ጥልቀት መለካት አዳጋች ነው። በዚህ ትርጉም የለሽ ጥቃት ተበሳጭተናል ያሉት የካቶሊክ እርዳታ አገልግሎት የኢትዮጵያ ወኪል አቶ ዘመዴ ዘውዴ የካቶሊክ እርዳታ ተቋም ኢትዮጵያ ውስጥ በጣም ተጋላጭ የሆኑ ማህበረሰቦችን ለማገልገል የሚሰራ የሰብአዊ ረድኤት ተቋም ነው ብለዋል። ወኪሉ አክለው በሰራተኞቹ ላይ የተፈጸመው ግድያ የእርዳታ ተቋሙን ከአገልግሎቱ እንደማያግደው በመጥቀስ ለኢትዮጵያ ሕዝብ ድጋፋችንን ለመቀጠል ቁርጠኝነታችንን እንገልጻለን ብለዋል። ባለፈው ሳምንት መጨረሻ በልዩ ልዩ የአማራ ክልል ከተሞች የተቃውሞ ሰልፎችና የተኩስ ልውውጦች የተካሄዱ ሲሆን በአንዳንድ አካባቢዎች ሁኔታው እስከ ሰኞ ድረስ መቀጠሉን ነዋሪዎች ተናግረዋል። አለመረጋጋቱ የተከሰተው መንግስት ለሀገሪቱ የጸጥታ ስጋት ናቸው ያላቸውን የክልል ኃይሎች ዳግም በማደራጀት ጠንካራና የተማከለ ሰራዊት ለመገንባት መወሰኑን ካስታወቀ በኋላ ነው። አዲስ አበባ የሚገኘው የአሜሪካ ኤምባሲ ያወጣውና አሶሴትድ ፕሬስ የተመለከተው የጸጥታ ማስጠንቀቂያ በቆቦ፣ በወልዲያና በሰቆጣ አካባቢዎች በአማራ ልዩ ኃይሎችና በፌደራል ሰራዊት መካከል ከባድ የጦር መሳሪያዎችን ያካተተ የተኩስ ልውውጥ እንደነበር ገልጿል። የኤምባሲው ማስጠንቀቂያ አክሎም በቆቦ ዙሪያ በተካሄደው የተኩስ ልውውጥ የሰው ህይወት ማለፉን አመልክቷል። በሌሎች የአማራ ክልል አካባቢዎች ደግሞ ተቃዋሚዎች ጎማዎችን በጎዳናዎች ላይ በማቃጠል መንገድ ዘጉ ሲሆን ይህም በኢትዮጵያ ሁለተኛው ትልቁ ክልል እንቅስቃሴዎችን አስተጋግሏል። መንግስትም የሰዓት ላፊና የእንቅስቃሴ ገደቦችን በመጣል በበርካታ አካባቢዎች የኢንተርኔት አገልግሎት እንዲቋረጥ አድርጓል። ጠቅላይ ሚኒስትር አብይ አህመድ በአማራ ክልል ህዝባዊ ተቃውሞ ቢገጥማቸውም ፕሮግራሙን ማንኛውንም ዋጋ በመክፈል ወደፊት እንደሚገፉበት ባለፈው እሁድ ባስታወቁበት የማህበራዊ ትስስር ገጻቸው ሆን ብለው አፍራሽ ሚና በሚጫወቱ አካላት ላይ የህግ ማስከበር እርምጃ እንደሚወሰድ አስጠንቅቀዋል። የኢትዮጵያ ህገ መንግስት ክልሎች ህግንና ስርዓትን ለማስከበር የፖሊስ ኃይል ማቋቋም እንደሚችሉ ቢደነግግም አብዛኞቹ ክልሎች ጠንካራ የጸጥታ ኃይሎችን ገንብተዋል። በመሬትና በሀብት ክፍፍል ምክንያት በሚፈጠሩ አለመግባባቶች በክልሎች አዋሳኞች በሚኖሩ ማህበረሰቦች መካከል የሚፈጠር ግጭት የተለመደ ሲሆን ጠቅላይ ሚኒስትሩ የክልል ጸጥታ ኃይሎች የኢትዮጵያን አንድነት አደጋ ላይ እንደጣሉት በማስታወሻቸው አስፍረዋል። እንደ አውሮፓውያን አቆጣጠር በ2020 በትግራይ በተቀሰቀሰውና ባለፈው አመት ህዳር ወር ላይ በተፈረመ የሰላም ስምምነት በቆሞ ጦርነት የአማራ ክልል ኃይሎች ከፌደራል ሰራዊቱ ጋር ሆነው ከህወሓት ኃይሎች ጋር በመዋጋት ትልቅ ሚና ተጫውተዋል። የፌደራል መንግስቱ እንደ አውሮፓውያን አቆጣጠር በ2021 ጦርነቱ ወደ ክልላቸው እንዳይስፋፋ መግታት ባለመቻሉና በኢትዮጵያ ትልቁ ክልል በሆነው የኦሮሚያ ክልል ታጣቂዎች በአማራ ተወላጆች ላይ የሚያደርሱትን ጥቃት ባለማስቆሙ በርካታ የአማራ ተወላጆች ዘንድ የመካድ ስሜት ይስተዋላል። የብሔሩ ተወላጆች የክልላቸው ልዩ ኃይል ከፈረሰ ምንም አይነት የጥበቃ ዋስትና እንደማያገኙም ስጋታቸውን ይገልጻሉ። በሌላ በኩል የፌደራል መንግስት የክልል ኃይሎችን ለመበተን ውሳኔ ማሳለፉን ተከትሎ በአማራ ክልል እየተካሄዱ ስላሉ ተቃውሞዎች በጋዜጠኞች የተጠየቁት የአሜሪካ የውጭ ጉዳይ ሚኒስትር ቃል አቀባይ ቬንዳንት ፓቴል በሰጡት ምላሽ ስለ ጉዳዩ እንደማያውቁና እንደሚያጣሩ ገልጸው ሆኖም በህዳር ወር ግጭት ለማቆም የተደረሰውን ስምምነት ወደፊት ለማስቀጠል ሁሉም ወገኖች ጥረት ማድረግ እንዳለባቸው ተናግረዋል። በተከታዩ ዘገባ ደግሞ ወደ ደቡብ እናመራና የኮንሶና የደቡብ ኦሞ ዞኖችን እንመለከታለን። በደቡብ ብሔር ብሔረሰቦችና ህዝቦች ክልል ድርቁ በርትቶባቸው በነበሩ የኮንሶና የደቡብ ኦሞ ዞኖች የሚገኙ አርሶ አደሮች ዝናብ መጣል በመጀመሩ ማሳቸውን ለማረስ ጥረት ቢያደርጉም የዘርና የአፈር ማዳበሪያ እጥረት ገጥሟቸው እየተቸገሩ መሆናቸውን ለአሜሪካ ድምጽ ገልጸዋል። የዞኖቹ የግብርና መምሪያዎች ችግሩ መኖሩን አረጋግጠው የታረ ሰው መሬት ጦም እንዳያድር ምርጥ ዘርና ያፈር ማዳበሪያ ለማቅረብ ጥረት ያደረጉ መሆናቸውን ተናግረዋል። በሁለቱ ዞኖች ከግማሽ ሚሊዮን በላይ ዜጎች ያስቸኳይ ጊዜ የምግብ እርዳታ እንደሚያስፈልጋቸው ማስተዋቀዋል። የሐዋሳው ዘጋቢያችን ዮናታን ዘብዴውስ ተጨማሪ ያለው።
በደቡብ ኦሞ ዞን የሐመር ወረዳ ነዋሪ የሆኑት አቶ አይከሻንቆ እንደተቀመጡት በዞኑ ላለፉት 4 አመታት በአካባቢያቸው በርቶ በቆየው ድርቅ ሳቢያ ለችግር ተጋልጧል። የበረታውን ድርቅ ተከትሎ ራብ መከሰቱን ጠቅሰው ዘር መግዣም እንዳሳጣቸው ተናግሯል።
በዚህ ምክንያት ከት ምርጥ ዘር ይመጣል። ከት ነው የሚመጣው። ከድርቅ ምክንያት ያው እንግዲህ ምርጥ ዘር የለም ማለት ይቻላል። እዚህ አልመጣም። በቆሎ እኮ እኛ ጋር እዚህ አመር ላይ 150 ብር ነው አንድ ማርቲ ማሽላ 130 ብር ገብቷል። አዎ በጣም ውድ ነው። ድሮ 30 ብር የነበረው ዛሬ 150ና 130 ሲገባ እንግዲህ ወደፊት ሄዶ አርብቶ አደር እንደሞኒ በጣም የተሳሰበ ነው።
በአሁኑ ወቅት ዝናብ የጣለ መሆኑን የገለጹት አቶ አይከም ያረሱትን መሬት በዘር ለመሸፈን የምርጥ ዘርና የአፈር ማዳበሪያ እጥረት እንደገጠማቸው አመላክቷል። በኮንሶ ዞን የካራት ዙሪያ ወረዳ ነዋሪ የሆኑት አርሶ አደር ካላላጎ ኦሳ በበኩላቸው የምርጥ ዘርና የአፈር ማዳበሪያ ችግር መኖሩን ተናግሯል።
አሁን ዝናብ ነው እኛ ዝናብ ነው አታውል እንጂ ከሁለት ዓመት በቃ አሁን ድንሽ ዝናብ አገኝተናል። አሁን አንድ ማዳበሪያ 600 ብር ነው አንድ። ስለዚህ አሁን እኛ ገና እንዴት እናድርግን፣ እንዴት እናወጣለን፣ እንዴት እንሆናለን ብለን ያስብን እኛ።
በኮንሶ ዞን የግብርና መምሪያ ኃላፊ አቶ ከፈነች ትሮም የምርጥ ዘርና የአፈር ማዳበሪያ እጥረት መኖሩን አረጋግጠው በተለያየ መንገድ በማቅረብ ላይ እንዳሉ ማስታውቀዋል።
በግብርና መምሪያ በኩል የተለያዩ ድጋፎች ሲናረግ ነበር። ያ ማለት የአፈር ማዳበሪያ በሚመለከት ከአምና ኬሶ ከሰላ የነበረ ማዳበሪያ አለ። ዘንድሮ ደግሞ ከአዲሱ በጀት ዓመት ጋር የገባ ማለት ቶታሊ ወደ 8266 የአፈር ማዳበሪያ ደጃችን ላይ አለ። እስከ ትላንትና ወደ ድረስ ተሰራጭቶ ከአፈር ላይ የተቀላቀለ ወደ 1546 ኩንታል በአርሶ አደሩ እጅ ገብተዋል ማለት ነው። ምርጥ ዘር በሚመለከት እንግዲህ አርሶ አደሩ ላለፉት 2 ዓመት ወይም 4 የምርት ዘመን ምርት አላመረትም። ስለዚህ በእጁ ላይ ያለው ቀደም ሲልም ከደርጎምና ከግጭቱ ጋር ተያይዞ በእጁ ላይ ምርት ዘር አልነበረውም። ባለድርሻ አካላትና መንግስትን በማስተባበር 1641 የተለያዩ የምርጥ ዘሮች ወደ አርሶ አደር እጅ ገብቷል እና እነዚህ ወደ አርሶ አደር እጅ በቂ ናቸው ባይባልም እነዚህ ለአርሶ አደሩ ምርትና ምርታማነት እንዲያሳድግ ለቀጣይ ደግሞ ሊገኝ የሚችለው የበልግ እርሻን ተግባራዊ እንዲያደርግ ነው እያደረግናል ነው። መዘራት ከሚገባው እንግዲህ 111,144 ሄክታር ነው በዘር መሸፈን ያለበት ብለን የምናምነው። እስከ ዛሬ ጠዋት ድረስ 93,415 ሄክታር ወይም 83% በዘር መሸፈን ይችላል።
በዞኑ በድርቅ ሳቢያ ከ227,000 በላይ ዜጎች ለአስቸኳይ ጊዜ የምግብ እርዳታ ጥባቅነት መጋለጣቸውን ተናግሯል። እንደ አቶ ካላላ አባባል የየቀረበ ነው የተባለው ምርጥ ዘርና የአፈር ማዳበሪያ ተከታታይ አመታትን በድርቅ ላሳለፈ አርሶ አደር ዋጋው የማይቀመስ ነው ብሏል።
ጤፍና በቆሎ አለጎቃ ይሄ ነው እና ግን መጀመሪያ የለም ሌላ ቦታ መጥቶ አይ ብብር ነው የምገዛኛ ውጭ ነበና አንድ ዳሳውን አልቆቆ አንድ ዳሳ 300 ብር ነው።
በደቡብ ኦሞ ዞን የግብርና መምሪያ ኃላፊ አቶ ባንኬ ስሜ በበኩላቸው በዞኑ የምርጥ ዘርና የአፈር ማዳበሪያ እጥረት ስለመኖሩ በአርሶ አደሮቹ የቀረበው ቅሬታ ትክክለኛ እንደሆነ ማረጋግጧል።
አደሩ ወደ ማሳ ዘምት ምርጥ ዘር እጥረት ገጠመን። ስለዚህ አንዳንዱ ገና በድልድል ሂደት ላይ ያለውም ከክልሉ ጋርም የተናበበን የተወሰነ ዘር ካገኘን በኋላ የዘር እጥረት ስለገጠመን ወደ ኦሮሚያ ወደ አተላ አካባቢ የተወሰነ ድልድል አግኝተን ከዛ የተወሰነ አገኘን። በኋላም የተወሰነ 40 ምንጭ አካባቢ ላይ በማህበራት የተባዛ ዘር ነበር እና ከዛም የተወሰነ አገኘንና ሌሎችን ደግሞ እንደ ዞኑ እንቀጣቀሱ ረጂ ድርጅቶችን እንደዛው እነዚህ በሰሃዩ ወይ በድርቁ የተጎዱ አካባቢዎችን ለማካካሻ መልክ ገዝቶ ለማቅረብም ስለፈለጉ ከነዛ አካላት ጋርም ከክልሉ ጋርም የተናበበን የተወሰነ ዘር አግኝተናል።
ይሁን እንጂ ከልዩ ልዩ አካላት ጋር በመነጋገር ዘር ያቀርብ ነው ብሏል።
ቦሎቄም የበቆሎም የቀረቡ አሉ። ለዙን አለም መርኩን ባለፈው 759 ኩንታል በነዚህ በችግር ጊዜ ዳና በግዢ መልክ ሲቀርብ የነበረው በዛ ደረጃ ሄዷል። ከኋላ የተለያዩ ረጂ ድርጅቶች በነፋኦም የቀረቡ ከፍ ያለ ቁጥር አለ። 900 በላይ ዘር በጀት ተችሏል በእጃችን አሁን ባለው። ነገር ግን ባለ በቆሎን ከወሰደን ወደ 42000 ሄክታር ለማረስ ነው። 7200 በላይ ኩንታል ለማቅረብ ነበረ ሀሳባችን። ነገር ግን በቆሎ ከ1000 በታች ነው የቀረበው።
የአፈር ማዳበሪያም እያቀረብ ነው ሲሉ ማክለዋል።
የአፈር ማዳበሪያ ላይ በፊት የነበረው 2200 አካባቢ ነበረ በእጃችን ያደረው ከመኸር። ከኋላ አንዳንድ ወረዳዎች ላይ 400 200 300 እንደዛ የደረሰው አሉ።
የክልሉን በተለይም ለአመታት በድርቅ ያሳለፈ አካባቢዎችን የምርት ዘርና የአፈር ማዳበሪያ ፍላጎትና አቅርቦት በተመለከተ ጠቅላላ ያለ መረጃ ከክልሉ ግብርና ቢሮ ለማግኘት ያደረግነው ጥረት ለጊዜው አልተሳካም። ይህ በእንዲህ እንዳለ ሰሞኑን ኦቻ ባወጣው ሪፖርት በአገሪቱ በድርቅ ሳቢያ ለረሃብ ከተጋለጡ 13 ሚሊዮን ዜጎች ውስጥ 3.2 ሚሊዮን ሰዎች አስቸኳይ ሰብአዊ እርዳታ እንደሚያስፈልጋቸው ማስታወቁ ይታወሳል። በደቡብ ብሔር ብሔረሰቦችና ሕዝቦች ክልል የደቡብ ኦሞና የኮንሶ ዞኖች ከግማሽ ሚሊዮን በላይ የሚደርሱ ዜጎች አስቸኳይ ሰብአዊ እርዳታ ሊቀርብላቸው እንደሚገባም ተገልጿል። ለአሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ ሐዋሳም።
ውጭ ወዳገኘናቸው ዜናዎች እናልፍ። ደግሞ ሱዳንን እንመለከታለን። በሱዳን የተካሄደውን ህዝባዊ አመጽ ተከትሎ ወታደራዊ መሪዎች የፕሬዝዳንት ኦማር አልባሽርን ከስልጣን ካስወገዱ ዛሬ አራተኛ አመቱ ነው። የሲቪል መንግስት ለማቋቋም የነበረው ተስፋ ግን አሁንም አልተሟላም። በሱዳን ያሉ የዲሞክራሲ አቀንቃኞች ስልጣንን ከወንበሩ ከወታደሩ ለመንጠቅ በመታገል ላይ ናቸው ሲል ሄነሪ ዊልከንስ የላከውን ዘገባ እንግድ ወልዴ እንደሚከተል ያቀርበዋል።
ለሰላሳ አመታት በስልጣን ላይ የነበረው የኦማር አልበሺር ወታደራዊ አገዛዝን ለመጣል በህዝባዊ አመጽ ለተሳተፉ ሰዎች ሲያልሙት የነበረው በሲቪል የሚመራ መንግስትን ማቋቋም ገና የተጨበጠ ጉዳይ ሊሆን አልቻለም። ከአልበሺር በኋላ ተቋቁሞ የነበረውን የሲቪል አስተዳደር 18 ወራት ከቆየ በኋላ በጥቅምት 2013 ወታደራዊ ሁንታ በመፈንቅለ መንግስት አስወግዶ ስልጣኑን ተቆጣጥሯል። በየቀኑ የሚደረገውን ተቃውሞ ከሚያስተባብሩት አንዱ የሆነው መሐመድ አሊ ወታደሩ በዲሞክራሲያዊ መንገድ ቁጥጥር ስር መሆን አለበት ይላል።
ማለቴ ወታደራዊ ኃይሉ ራሱን የቻለና ለብቻው የተነጠለ መሆን የለበትም። ይህ የዲሞክራሲ ሂደቱን ለማረጋገጥ ወሳኝ ሂደት ነው። ሰዎች በዚህ ማመን አለባቸው።
የሽግግር መንግስት በቦታው አስቀምጦ ዞር እንደሚል ወታደራዊ መንግስት ለወራት ሲናገር ቆይቷል። ይህን ለማድረግም የተረቀቀው የፖለቲካ ስምምነት ባለፈው ሳምንት መፈረም ነበረበት። በመጨረሻ ደቂቃ ላይ ለሌላ ጊዜ እንዲሸጋገር ሆኗል። በድርድሩ ተሳታፊ የነበሩ ፖለቲከኛና የብሔራዊ ኡማ ፓርቲው ምክትል ሊቀመንበር ሜሪያም አልሳዲቂ ባለፈው ወር ለቪኦኤ ይህን ብለው ነበር።
ለመጪው ጊዜያዊ መንግስት ስኬት ሰፊ መሰረት ያለው አይነት መንግስት መቋቋሙን እንፈልጋለን። ችግሮቻችንን እስክንፈታ ከአንድ እስከ 3 ወር የሚቆይ የመንግስት አስተዳደር የሚኖርበትንም ሁኔታ እንደሌላ አማራጭ መመልከት ሊያስፈልገን ይችላል።
የተቃውሞ ሰልፍ አድራጊዎቹም እንደሚሉት ሂደቱ ከዚህ በላይ መዘግየት የለበትም። የመንግስት ሰራተኞችና መምህራን ለወራት ደመወዝ እንዳልተከፈላቸውና እንደ መንግስት መደረግ ያለባቸው ነገሮች እንደቆሙ ነው ይላሉ ሰልፈኞቹ። የገንዘብ ሚኒስትሩ ጅብሪል ኢብራሂም ባለፈው ወር ለቪኦኤ ይህን ተናግረው ነበር።
የፖለቲካ ኃይሎች በጠረጴዛ ዙሪያ ተቀምጠው የሲቪል መንግስት የሚመሰረትበትን መንገድ መሻት አለባቸው። አሁን ተቀርበናል።
ተንታኞች እንደሚሉት ደግሞ ወታደራዊ አስተዳደሮች ወደ ሲቪል አስተዳደር የሚደረገውን ሂደት ያዘገያሉ፣ ምክንያቱም ኃይላቸውን ለማጠናከር ሲሉ። በዓለም አቀፍ ጥናት ማዕከል ውስጥ ተመራማሪ የሆኑት ካሜሮን ሄድሰን የሚሉት አለ።
ይህ ረጅም ጊዜ በወሰደ ቁጥር ወታደሩ እጁን በገንዘብ ተቋማት ውስጥ የመደበቅ አቅም ይሰጠዋል። ከውስጥም ሆነ ከውጭ የሚመጣውን ግፊት ለመቋቋም ስር የሰደደ ዲፕሎማሲያዊ ግንኙነት እንዲፈጥር ያስችለዋል።
በአፍሪካ ቀንድ በሴቶች ጉዳይ ላይ የሚያተኩር ተቋም ውስጥ የሚሰሩት ሀላል አልካሪብ ሂደቱ በተጓተተ ቁጥር ስለሚፈጥረው ችግር ይናገራሉ።
መጥፎ ሁኔታን ነው የሚፈጥረው፣ ምክንያቱም በሱዳን ያለው ችግር እየጋመ መጥቷል። ወታደራዊ መፈንቅለ መንግስት ስራን የሚያስፈጽም መንግስት እንዳይኖር አድርጓል። አጠቃላይ ሁኔታው አስቸጋሪ ነው። ከዚህ በተጨማሪም ግጭት እየተካሄደ ባለባቸውም ሆነ ከዚህ በፊት ግጭት ተከስቶ በነበረባቸው አካባቢዎች የጸጥታ አለመኖር እጅግ አስፈሪ የሆነ ነው።
በተባበሩት መንግስታት ድርጅት የሰብአዊ ጉዳዮች ከፍተኛ ኮሚሽነር የሆኑት ቮልከር ቱርክ በሱዳን እየተባባሰ ስላለው ሁከት ስጋታቸውን ገልጸው ሁኔታውን ለመቀየርና ወደ ሲቪል አስተዳደር ሽግግር እንዲኖር አዲስ ግፊት እንዲደረግ ጥሪ አድርገዋል።
እያዳመጣችሁት ያላችሁት በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት የቪኦኤ ቻናል ኤንኤስኤስ 12 ከዋሽንግተን ዲሲ የሚተላለፍላችሁን የማክሰኞ ምሽት ስርጭታችንን ነው። የመጀመሪያው አጋማሽ መሰናዶቻችንን አጠናቀናል። ወደ ሁለተኛው አጋማሽ ነው የምንሻገረው። ለሁለተኛው አጋማሽ የመጀመሪያው መሰናዳችን የሚሆነው ደግሞ ሳምንታዊው ንግድና ኢኮኖሚ ዝግጅታችን ነው። የገንዘብ ሚኒስትር አህመድ ሺዴ እና የዓለም ባንክ ገዢ ማሞ ምህረቱ የሚገኙባቸው የኢትዮጵያ ባለስልጣናት ከዓለም ባንክና ከዓለም አቀፉ የገንዘብ ተቋም IMF አመራሮች ጋር በአሜሪካ ውይይት እያደረጉ መሆናቸውን አምባሳደር ስለሺ በቀለ ገልጸዋል። በአሜሪካ የኢትዮጵያ ባለሙሉ ስልጣን አምባሳደር ስለሺ በቀለ እስካሁን ድረስ 7 ውይይቶች መደረጋቸውን በትዊተር ገጻቸው ጠቅሰዋል። ዓለም አቀፉ የገንዘብ ተቋም IMF በበኩሉ ባለሙያዎቹ ባለፈው ሳምንት በኢትዮጵያ ከባለስልጣናት ጋር በአዲስ አበባ ያደረጉት ውይይት አውንታዊ እርምጃ የታየበት እንደነበር አስታውቀዋል። በጉዳዩ ላይ ለአሜሪካ ድምጽ አስተያየት የሰጡት የፋይናንስ ባለሙያው አቶ ኢየሱስ ወርቅ ዛፉ የኢትዮጵያ መንግስት ከዓለም አቀፍ የገንዘብ ተቋማቱ ጋር የሚያካሄደው ውይይት የልማት ስራውን ለማከናወን የሚያስችል ብድር ለማግኘትና የዕዳ ሽግሽግ ለማድረግ እንደሚያግዘው አስረድተዋል። የኢንቨስትመንት አማካሪው አቶ ያሬድ ኃይለ መስቀል ደግሞ የገንዘብ ተቋማቱ ድጋፍ ከቅድመ ሁኔታ ጋር ተያይዞ የሚመጣ በመሆኑ ጥንቃቄ እንደሚያስፈልገው ያሳስባሉ። ገብረ ሚካኤል ገብረ መድህን ዝርዝሩን ተከታትሎታል።
በአሜሪካ የኢትዮጵያ ባለሙሉ ስልጣን አምባሳደር ስለሺ በቀለ እንዳመለከቱት የኢትዮጵያ ባለስልጣናት ከዓለም ባንክና ከዓለም አቀፉ የገንዘብ ተቋም IMF ፕሬዝዳንቶች፣ ዳይሬክተሮችና የቀድሞ አመራሮች ጋር ውይይት እያደረጉ ናቸው። እስካሁን ድረስ 7 ስብሰባዎች መደረጋቸውን የጠቀሱት አምባሳደር ስለሺ የኢትዮጵያ ባለስልጣናት በወቅታዊ የአገሪቱ ሁኔታ፣ በኢኮኖሚ ጉዳዮች፣ በፋይናንስና በአጋርነት ዙሪያ ገለጻ ማድረጋቸውን ዘርዝረዋል። ለኢትዮጵያ ልማት ወሳኝ የሆኑ ውይይቶች መካሄዳቸውንም ጠቅሰዋል። IMF በበኩሉ ባለፈው ሳምንት በአዲስ አበባ ቆይታ ያደረጉት ባለሙያዎቹ ከኢትዮጵያ ባለስልጣናት ጋር ያደረጉት ውይይት አውንታዊ እርምጃ የታየበት እንደነበር አውስቷል። ተቋሙ ባወጣው መግለጫ በሁለተኛው ምዕራፍ ሀገር በቀል የኢኮኖሚ ማሻሻያ ዙሪያ ከኢትዮጵያ ባለስልጣናት ጋር ውይይት መደረጉን ጠቅሶ ማሻሻያው የማክሮ ኢኮኖሚ ችግሮችን የሚቀርፍና የኢኮኖሚውን አቅም የሚያጎለብት በመሆኑ በበጎ እንመለከተዋለን ብለዋል። በኢትዮጵያ መንግስትና በዓለም አቀፍ የገንዘብ ተቋማት መካከል እየተደረገ ስላለው ውይይት አስተያየት የሰጡት የፋይናንስ ባለሙያው አቶ ኢየሱስ ወርቅ ዛፉ ውይይቱ የሀገሪቱን የኢኮኖሚ እቅድ ለማሳካት የሚያስችል ድጋፍ ለማግኘት እንደሚያግዝ ተናግረዋል።
የቀድሞው የብሔራዊ ባንክ ገዢ አቶ ተክለወልድ አጥናፉ ይህንን ሁለተኛውን ሀገር በቀል ፕላን ወደፊት ለማስኬድ እና ለመተግበር አንዱ ክሪቲካል ኤሌመንት የፋይናንስ ጉዳይ ነው ብለው አንድ መግለጫ ሰጥተው ነበር። አንደኛ ያለው ዕዳ እጅግ በጣም ከፍተኛ ስለሆነ ዕዳ ክፍያው ራሱ በአሁኑ ጊዜ በየአመቱ ኢትዮጵያ እንድትከፍል የሚጠበቅባት ገንዘብ ከፍተኛ ነው። የዕዳውን የክፍያ ሽግሽግ ይህ ራሱ ሰብስታንሻል positive contribution አለው ለአዲሱ ፕላን። ሁለተኛ ተጨማሪ ብድር ማግኘት። እነዚህ ካልተገኙ የሁለተኛው አገር በቀል የኢኮኖሚ ልማት ፕላን ብዙ መሄድ አይችልም እና ይሄ ከIMF እና በኋላም ከወልድ ባንክ ጋር የሚደረገው ኔጎሺዬሽን እና ውጤቱ የሞትና የሽረት ጉዳይ ነው ለሀገራችን የወደፊት የኢኮኖሚክ እርምጃ።
የዕዳ ጫና የኢትዮጵያ ኢኮኖሚ አንዱ ፈተና እንደሆነ ጠቅላይ ሚኒስትር አብይ አህመድ በቅርቡ ለሕዝብ እንደራሴዎች ምክር ቤት ገልጿል። ሀገሪቱ በተያያዘው የበጀት ዓመት 1.7 ቢሊዮን ዶላር ዕዳ እንደምትከፍልም ጠቅላይ ሚኒስትሩ አመልክቷል። አቶ ኢየሱስ ወርቅ ዛፉ በበኩላቸው ተቋማቱ ለኢትዮጵያ የዕዳ ሽግሽግ ካደረጉ እርምጃው የዕዳ መክፈያ ጊዜ ማራዘምን ሊያካትት እንደሚችል ጠቁመዋል።
መጀመሪያ ሀገሪቱ በነበረችበት ሁኔታ ታሳቢ ተደርጎ በዚህን ጊዜ ዕዳን እከፍላለሁ እና በዚህ ጊዜ ዕዳን ለማጠናቀቅ በየዓመቱ ይህንን እከፍላለሁ ተብሎ የተገባ ግዴታ አለ። ይህንን የክፍያ ጊዜ ማራዘም ማለት ነው። የክፍያ ሽግሽግ በ10 ዓመት እከፍላለሁ ብሎ የገባውን በ15 እና በ20 ዓመት እንድትከፍለው ማድረግ፣ ዓመታዊ ክፍያ ዝቅላል ማለት ነው።
የኢንቨስትመንት አማካሪ የሆኑት አቶ ያሬድ ኃይለ መስቀል የተቋማቱ የገንዘብ ድጋፍ ከቅድመ ሁኔታዎች ጋር የሚመጣ በመሆኑ ጥንቃቄ ሊደረግ ይገባል ባይ ናቸው። ኢትዮጵያ የተቋማቱን ቅድመ ሁኔታ በመተግበር ላይ እንዳለችም ያወሳሉ።
የመጀመሪያው ዲቫሉዌሽን ነው፣ እሱ የተሰራ ነው። ሁለተኛ ካፒታላይዜሽን ነው። ቴዴም ምናምን ሌሎችም ተከፍተዋል። ካፒታላይዜሽን ብዙም ሹም አልነበረም፣ በነመለስ ጊዜም ተደርጓል። ተወሰኑ ሴክተሮች ላይ ነበረ የነበረው። አሁን ግን ፋይናንሻል እና ቴሌኮም ውስጥ ተጨማሪ መግባት እንደሚቻል ወጥቷል። ሶስተኛው ሊበራላይዜሽን ነው። ሊበራላይዜሽኑ ኦልሬዲ ሄደው ባንኩ ምናምኑ ያው መክፈቱ ፕሮሰሱ ሄዷል። ከዛ ቀጥሎ የሚቀጥለው እንትን ነው፣ በሚንስህ ኑር ነው በአቅምህ ኑር ነው የሚለው ማለት ሰብሲዲ ያቁም። አሁን ላይ ሰብሲዲ ወጥቷል።
ድጎማ ማለት
ድጎማ ድጎማ ወጥቷል። አምስተኛውና ብዙ ኮንትሮቨርሲ የሚሆነው በጀት ሽንቀነስ፣ የሰራተኛ ሽንቀነስ፣ ወታደር ሽንቀነስ፣ የዲፌንስ በጀት ሽንቀነስ እንዲህ ወደሚሉ ነገሮች ይላሉ። በዚህ ፍጥነት መሄዱ አደጋ አለው። እንደው መንግስቱ ሊቆጣጠሩ ሳይሆን እንደ ኖርዝ ኮሪያ ፕሮቴክት የምታደርገው ሴክተርና የምትከላከለው ነገር ያስፈልጋል የሚል እምነት ያለኝ። ሁሉን ነገር ፕራይቬት ይዞት ይፈታዋል የሚል እምነት የለኝ። ስለዚህ ፍጥነቱ ግን ፖለቲካል ክራይሲስ ይፈጥራል።
የገንዘብ ሚኒስትሩ አህመድ ሺዴ በቅርቡ ለመንግስት ብዙሃን መገናኛ በሰጡት ቃለ መጠይቅ መንግስታቸው ያለበትን የውጭ ምንዛሬ እጥረት ለማቃለል ከዓለም አቀፍ የገንዘብ ተቋማት ድጋፍ እንደሚጠብቅ ተናግረዋል። ይሁን እንጂ ከተቋማቱ የሚገኘው ድጋፍ ብቻውን የውጭ ምንዛሪ እጥረቱን ሊቀርፈው እንደማይችል አቶ ያሬድ ኃይለ መስቀል ያስረዳሉ። ይልቁንም በውጭ ምንዛሪ ምንጮች ላይ የተጣሉ ክልከላዎች ሊነሱ እንደሚገባ ባለሙያው ይመክራሉ።
2018 የጻፍ ነው ጽሑፍ ነበር እንዴት ይፈታል በሚለው ላይ፣ እሱ ላይ ያቀረብኩት ጽሑፍ ላይ ኢትዮጵያ ፎረን ከረንሲ ችግር የለባትም፣ የፎረን ከረንሲ ማኔጅመንት ችግር ነው ያለው። ምክንያቱም በዛን ዓመት ኢትዮጵያ ገቢ ስንደምር ወደ 23 ቢሊዮን ዶላር ያመጣችው 17 ቢሊዮን ዶላር ነው ኢምፖርት ያደረገችው። ስለዚህ 5 ቢሊዮን ዶላር ምናምን ያህል እንደውም ጭራሽ ትርፍ ሊኖረን ይገባ ነበረ። ግን ይሄ ብር ኢትዮጵያ ውስጥ እንዳይመጣ የሚከለክሉ የብሔራዊ ባንክ ክልከላዎች አሉ። ስለዚህ የኢትዮጵያ ብር የሚቀመጠው ኢትዮጵያ ዙሪያ ነው። ኬንያ፣ ዱባይ፣ ሩዋንዳ ምናምን በቃ ቻይና፣ ታይላንድ፣ ኒውዮርክ ነው ያለው። ስለዚህ ይህንን የሚከለክሉ መመሪያዎችን ያንሱ እና ይሄ ካለ ብሩ ይመጣል የሚል ነበረ። ይህ ክርክር እና በቁጥርም የተደገፈ ነው። ሰምሃው ያኔ ነበሩ 9 የመከልከያ ህጎችን ብናነሳ እኛ 23 ቢሊዮን ዶላር እናገኛለን ክልከላ ውስጥ ተነሳው ይሆናል እንጂ አሁን የወለድ ባንክ እርዳታ የአንድ አመት ነው፣ ትንፋሽ የሚሰጥ ነው። ከዛ ተመልሰህ ያው ዛባ ትገባል።
አቶ ኢየሱስ ወርቅም የውጭ ምንዛሪን ለማግኘት ከሚደረገው ጥረት ጎን ለጎን አጠቃቀሙም ሊታሰብበት እንደሚገባ አስገንዝበዋል።
ገንዘቡ ብዙ እኛ ጋር አለመኖሩ እኮ ብቻ አይደለም፣ የተገኘቿንም በትክክልና በሚገባ መጠቀም እኮ ነው የሚያስፈልገው። የኔ ጌታ፣ እኛ እኮ ችግራችን ሆኖ የቆየው ያገኘነውንም ገንዘብ ያላኳኑ ነው ስንጠቀምበት የቆየ ነው።
የኢትዮጵያ የውጭ ምንዛሪ ክምችት በየጊዜው እያሽቆለቆለ ስለመምጣቱ የተለያዩ ዘገባዎች ሲጠቁሙ ቆይተዋል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ።
ዝግጅታችን እንደቀጠለ ነው። በተከታይ ደግሞ ግራቀኝ የተሰኘ የማህበራዊ አንቂዎች መከታ ዘመቻ ነው የምንመለከተው። በኢትዮጵያ የማህበራዊ ድህረ ገጽ መድረኮችን በመጠቀም እየተስፋፋ የመጣው የሐሰተኛና የጥላቻ መረጃ ስርጭት ሊያስከትል የሚችለውን ጉዳት ለመቀነስና ለመመከት የተቀናጀ ጥረት እንደሚያስፈልግ ተገልጿል። በሶስት የሀገር ውስጥ ቋንቋዎች በማህበራዊ ብዙሃን መገናኛዎች በተሰራጩ መረጃዎች ላይ ጥናት ማድረጋቸውን የሚገልጹ ሁለት ሀገር በቀል ድርጅቶች የሐሰተኛና የጥላቻ መረጃ ስርጭቱ ከፍተኛ ከመሆኑ የተነሳ አሳሳቢ ደረጃ ላይ መድረሱን በዳሰሳ ጥናታቸው ማረጋገጣቸውን ገልጸዋል። ጉዳቱን ለመመከት እንዲያግዝም ግራቀኝ በተሰኘ መርሃ ግብር ውሱን ዘመቻ መጀመራቸውን ገልጸዋል። በዩናይትድ ስቴትስ ዓለም አቀፍ የልማት ተራድኦ ድርጅት USAID ድጋፍ የሚደረግለት ግራቀኝ የተሰኘው መርሃ ግብር የሚያስተባብረው ይኸው ዘመቻ ከፍተኛ የተከታይ ቁጥር ያላቸው የማህበራዊ ብዙሃን መገናኛ መድረኮች እየተሳተፉበት እንደሚገኙ በሀገር በቀል ድርጅቶች የተገለጸ ሲሆን ሰፊ የህዝብ ተሳትፎን ሊጋብዝ እንደሚችል ተጠቁሟል። መለስካቸው አማሃን የተከታተለው።
በበይነ መረብ በተለያዩ መድረኮች የሚሰራጨው የተሳሳተና የተዛባ መረጃ እንዲሁም የጥላቻ ንግግር በኢትዮጵያ ውስጥ በእጅጉ ከፍ እያለ መምጣቱ ተገለጸ። ይህን አሉታዊ መልእክቶች የያዘ የመረጃ ስርጭት ለመመከት ግራ ቀኝ በሚል ስያሜ ዘመቻ የጀመሩት ሁለት አገር በቀል ድርጅቶች ባሰራጩት የጽሑፍ መረጃ መሠረት በኢትዮጵያ ውስጥ በሦስት አገራዊ ቋንቋዎች ማለትም በአማርኛ፣ በአፋን ኦሮሞ እና በትግርኛ ከተሰራጩ 1 ሚሊዮን ልጥፎች መካከል 50,000 የሐሰት፣ 30,000 ሁከት ቀስቃሽና 25,000 የጥላቻ ንግግር ሆነው ተመዝግበዋል ይላል። ኦምኒ ኮሚኒኬሽንስ እና ኦፒያን አናሊቲክስ የተሰኙት እነዚህ አገር በቀል ድርጅቶች ይህን ማዕበል ለመመከት የሚቻለው በተወለደበትና በተስፋፋበት በማኅበራዊ መገናኛ ዘዴ እንደሆነም ያምናሉ። ግራ ቀኝ የተሰኘውን ዘመቻ የሚመሩትም በዚሁ መልክ ብዙ ተከታዮች ባላቸው አንቂዎች አማካይነት እንደሆነ አቶ ዘላለም ግዛቸው የኦፒያን አናሊቲክስ ሥራ አስኪያጅ ይናገራሉ።
በአጠቃላይ ወደ 8 ሚሊዮን የሚጠጋ ተከታይ ያላቸውን ተጽዕኖ ፈጣሪዎች መርጠን እነሱ እስከዛሬ በለመዱት የመረጃ ወይም ደግሞ ሶሻል ሚዲያ ላይ ፖስት በሚያደርጉት ኮንቴንት መሰረት ሐሰተኛ መረጃን፣ የጥላቻ መረጃን አስከፊነቱን ምን ማለት እንደሆነ እየሰሩ ህብረተሰቡ እንዲያስተምሩ እያንዳንዳቸው እንግዲህ አንድ ኮንቴንት አይደለም ይሰሩት፣ እስከ 5-6 ኮንቴንት ይሰራሉ። በተለያየ ጊዜ ያንን ፖስት ያደርጋሉ። ያንን ደግሞ እያየንኛ ምን ያህል ህብረተሰቡ ላይ ደረሰ፣ ህብረተሰቡስ እንዴት ተቀበለው፣ ስለዚህ ሐሰተኛ መረጃ ምን አይነት ዲስከሽኖችን አስነሳ፣ ዲስከሽኑ ፖዚቲቭ ነበረ ወይስ ኔጌቲቭ ነበረ፣
ውይይቱ አዎንታዊ ነበር አሉታዊ ነበር፣ ምን ይመስላል
የሚለውን ነገር ተከታትለን መረጃ አጠናክረን ውጤቱን በዛ ለመደገፍ ነው ፕሮግራሙ የተቀረጸው። እንግዲህ
የዘመቻው ዋና ሐሳብ ሐሰተኛ መረጃና የጥላቻ ንግግር ህብረተሰቡን ምን ያህል እንደሚጎዳ ማስተማር እንደሆነ የሚያስረዱት አቶ ዘላለም እነዚህን አንቂዎች ድርጅቶቹ እንዴትና ለምን እንደመረጧቸውም አብራርተዋል።
መነሻው ሶሻል ሚዲያ ነው፣ ጨዋታው እዛ ላይ ነው ያለው። አብዛኛው ሐሰተኛ መረጃ፣ ጥላቻ ንግግር በስፋት የሚነገርበት ቦታ ነው ሶሻል ሚዲያ። እነዚህ ልጆች ደግሞ ሶሻል ሚዲያ ላይ እውቅና ያላቸው በእውቅናቸውም ባላቸውም ሬፑቴሽን ብዙ ተከታይ ያፈሩ ናቸው። ወደ 8 ሚሊዮን በጋራ ተከታይ ያፈሩ ናቸው። ያ ማለት እንግዲህ 8 ሚሊዮን ሰዎችን መድረስ ከቻለን ከሚደረገው ጥረት የተወሰነ ኮንትሪቢዩት እናደርጋለን በሚል ነው። አንዱ እሱ ነው። ሁለተኛው 10 ያደረግንበት ምክንያት ከአንድ ሚዲያ ተቋም ጋር ወይም ከአንድ ግሩፕ ጋር ከመስራት ይልቅ 10 የሆኑበት ምክንያት እነዚህ 10 የማህበራዊ ሚዲያ አነቃቂዎች የሚወክሏቸው ተከታዮቻቸው ዳይቨርስ ግሩፕ ነው። በጣም ሰፊ ነው። የተለያየ አንዳንዱ የማይገናኝ ነው። ሕክምናና ኢንተርቴይንመንት ያለ የማይገናኙ ናቸውና ይሄን በማረጋችን የተለየ አስተሳሰብ ያላቸው የተለያየ ቦታ ላይ የሚሰሩ የማህበረሰብ ክፍሎችን እንደርሳለን የሚል አላማ አለው።
በኢትዮጵያ አያሌ ተከታዮች ያሏቸው ከሚባሉ ማህበራዊ መገናኛ ብዙሃን አንዱ ድሬቲዩብ ነው። አቶ ፍሬው አበበ በዚሁ መገናኛ ብዙሃን ተቋም ይሰራሉ። በእርሳቸው አመለካከት ይህን ዘመቻ ድርጅታቸው ወዶና ፈቅዶ እንደተቀላቀለ ይገልጻሉ። ከዘመቻው የሚጠብቁትንም ውጤት ይጠቁማሉ።
በተበታተተ መልኩም ቢሆን ከዚህ በፊት ምን ሞክራቸው ነገሮች ነበሩ? ምክንያቱም ችግሩ በጣም አሳሳቢ ከመሆኑ የተነሳ ማለት ነው። በአተተኛ መረጃ ምክንያት እዚህ ሀገር ብዙ ጉዳቶች ይደርሳሉ። ከዚህ በፊት በአማራ ክልል ሰዎች የህክምና ባለሙያዎች ተመራማሪዎች ተገርለዋል። በኦሮሚያ ክልል በሻሸመኔ አካባቢ እንዲሰው ሞቷል። አማራ ክልል አንድ ከፍተኛ ባለስልጣን ሆቴል ውስጥ ገብቷል ተብሎ ብዙ ቀውስ ተፈጥሮ ነበር። እዱውቶ ይሄ ሁሉ የሆነው በአተተኛ መረጃና ዜና ጋር በተያያዘ ነበርና አሁንም እንዲህ አይነት ምልክቶች አሉ የቀጠሉ ማለት ነው። ይሄንን ለማስቆም እንግዲህ ሁሉም በተለይ ደግሞ ራሱ ማህበራዊ ሚዲያው የበኩሉን ድርሻ መወጣት አለበት። እና ይሄ ፕሮግራም አንዱ ትልቅ አስተዋጽኦ ያደረገው ይሄንን ነገር በተቀናጀና በሚታወቅ በተጠና ሳይንሳዊ በሆነ መንገድ እንድንሰራው ገዛን ያደረገን።
ግራ ቀኝ የተሰኘው ዘመቻ በተጀመረ ባጭር ጊዜ ውስጥ ውጤታማ ሊሆን እንደሚችል የሚያሳዩ ምልክቶች እንዳሉም አቶ ፍሬው ይናገራሉ። በተለይም በድርጅታቸው ተመሳሳይ ምልክቶች የሚተላለፉበት መንገድ የህዝብን ፍሳቶ የሚጋብዝ እንደሆነም ያስረዳሉ።
የኛ የተከተልነው አሰራር በጥያቄ መልክ ነው። ብዙ አይነት እንግዲህ አሰራሮች ስላሉ አንዱኛ ህብረተሰቡ የሚያቃል ብለን ስለምናስብ በጥያቄ መልክ ነው ያቀረብነውና በጥያቄ መልክ እንዲሳተፍ ነው። ህብረተሰቡ ራሱ ስለጥላቻ ንግግር እንዲናገር ገጠመኙን እንዲያወራ እድል የተጠነበት ሁኔታ ነውና በዛ ምክንያት በጣም ብዙ ሰዎች ከስር ባስተያየት እንዲህ አይነት ገጥሞናል እንዲያድርገዋል እንደውም ጥላቻ ንግግር የሚናገሩት ከፍተኛ ባለስልጣናት ናቸው እነሱ የሚታገቱ ትክክል አይደለም የሚሉ አስተያየቶች ሁሉ መጥተዋልና ይህ በጣም ጥሩ ነው። እርስ በርስ መወያየት መቻል ራሱ አሁን ይሄ ፕሮግራም የፈጠረልን እድል ነው ማለት ነው።
ዶክተር ሰይፈ ብርጉ በሙያቸው ሐኪም ሲሆኑ የሚያገለግሉትም በመንግስት የህክምና ተቋም እንደሆነ ይናገራሉ። በብዙ 10 ሺዎች የሚቆጠሩ ተከታዮች አሏቸው። የሚያስተላልፏቸው መልእክቶች በተለያዩ ዘዴዎች የሚሰራጩ ጤና ነክ የተሳሳቱ መረጃዎችን የሚመክቱ የሚያስተባብሉና ትክክለኛውን የህክምና አማራጭ የሚያሳዩ ናቸው።
ህብረተሰቡ ከዚህ አንፃር የተሻለ ግንዛቤ እንዲኖረው በኔ ብቻ አይደለም ይሄ በራሴ ጀመርኩት እንጂ በጤና ሚኒስቴርም ደረጃ የተለያዩ ሴክተሮች ለህብረተሰቡ እውቀት እንዲጨምር የተለያዩ ነገሮች ይደረጋሉ። በሚዲያውም ይደረጋሉ ወይም ደግሞ የታተሙ ፍላየሮች ተዘጋጅተው ለህብረተሰቡ ይደርሳሉ። ነገር ግን ህብረተሰቡ የሚያቀበት መንገድ በተለይ በሶሻል ሚዲያ ላይ በብዛት ምናገኛቸው ህብረተሰቡ ሶሻል ሚዲያ ላይ ነው አይደል የምናገኘው። እዛ ላይ ለህብረተሰቡ እንደሚጠ ከመው ቋንቋ ህብረተሰቡ በሚገባው መንገድ መረጃዎች በሚደርሱበት ጊዜ 100% ባይሆን በተወሰነ ደረጃ ያንን ለውጥ ያመጣ።
በዚህ ረገድ የሚመጣውን ለውጥ በተመለከተ ዶክተር ሰይፋ ያላቸው አስተያየት ግን ቁጥብና ጥንቃቄን የተመላ ይመስላል። ታምር መጠበቅ እንደሌለበትም ያስተነቅቃሉ።
ምላሾቹ እንግዲህ ሁልጊዜ አጥጋቢ እንዲሆኑም አይጠበቅም። ምክንያቱም የተወሰነ ህብረተሰብ የሚረዳበት የራሱ መንገድ አለው። ግን ጊዜ ይወስዳል እንጂ እድሜም ጨምሮ ህብረተሰቡ ከፍ እያለ በሚሄድበት ጊዜ ግንዛቤው እየጨመረ እንደሚሄድ የታወቀ ነው። ከዚህ በፊት እኮ ለትንሽ በሽታዎች ያለን ግንዛቤ የወረደ ነበር አይደል? በጊዜ ሂደት ደግሞ እየመጣ ሲመጣ ሰው ማህበረሰብ ሚዲያ ላይ ወይም የተለያዩ ነገሮችን እያገናዘበ ሲመጣ የእውቀት ደረጃውን ከፍ እያለ ይመጣል። በአንድ ጊዜ ከፍተኛ ነገር አይጠበቅም። ነገር ግን ቀስ በቀስ ህብረተሰቡ ያለውን ግንዛቤ እየጨመረ ለራሱ ከፍተኛ ጤና ወይም ደግሞ የተሳሳቱ መረጃዎችን አስወግዶ ወይም በራሱ ነገሮችን አብላልቶ መርምሮ እንዲቀበል ያንን ባህል እያመጣ ይሄዳል ማለት ነው። በአንድ ጊዜ የሚፈጸም ነገር ይሆናል ብዬ አልገምም።
የዘመቻውን ማለትም የግራ ቀኝን መርሃ ግብር ውጤት እንዴት ማወቅ ይቻላል? የኢትዮጵያን አናሊቲክስ ስራ አስኪያጅ አቶ ዘራለም ግዛቸው መልስ አላቸው።
እነዚህ ኮንቴንቶች ከተሰሩ በኋላ ሶሻል ሚዲያ ላይ ከተለቀቁ በኋላ ህብረተሰቡ ውስጥ የፈጠሩት ዲስከሽን አለ ወይ? ውይይቶች ፈጥረዋል መፍጠር ይችላሉ ወይ? ስላስተኛ መረጃም ስለጥላቻ ንግግርም ወጣቶቹ እነዚህን የሚከተሏቸው ሌላውም የማህበረሰብ ግሩፕ በዚህ ጉዳይ ላይ ውይይት አድርጓል ወይ? የሚሰጠው አስተያየት ምን ይመስላል? አሉታዊ ነው አውንታዊ አስተያየት ነው እየተሰጠ ያለው? እሱን ተከትሎ ደግሞ የግንዛቤ ለውጥ አምጥቷል በሚያስችል መልኩ የተንቀሳቀሱ ሐሳቦች አሉ ወይ ብለን ያንን ሰብስበን አጠናክረን ዶክመንት አድርገን እናቀርባለን። ይሄ እንግዲህ አንደኛ ይሄንን ካምፔን ውጤቱን ለበለካት ለመመዘን ይጠቅማል። ሁለተኛ ደግሞ ወደፊት ሊኖር የሚችል ማንኛውም ተመሳሳይ የሆነ ፕሮግራም ቢኖር እንደመነሻ መረጃ ሊጠቀመው ይችላል ማለት ነው።
ይህን መርሃ ግብር ለመተግበር ሁለቱን አገር በቀል ድርጅቶች አገዛቸው የዩናይትድ ስቴትስ ዓለም አቀፍ የልማት ተራድኦ ዩኤስኤአይዲ ኢትዮጵያ የድጋፍ ፕሮግራም እንደሆነም ታውቋል። መለስካቸው አማሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
አሁንም ከኢትዮጵያ ዜናዎች ወጣ ስንል ደግሞ በሱዳንና በደቡብ አፍሪካ የረመዳን ጾም እንዴት እንደተካሄደ እንቃኛለን። እንግዶ ወልድ ያቀርባል።
በሱዳን የኑሮ ሁኔታ ከበድ ቢልም በአገሪቱ የሚገኙ የእስልምና እምነት ተከታዮች ለረጅም ጊዜ እንደሚያደርጉት ምግባቸውን ከተጓዦች ጋር በመጋራት በጎዳና ላይ ጾማቸውን ይፈታሉ። በካርቱም ጾም ከመፈታቱ ጥቂት ቀደም ብሎ ጎዳናዎች በምንጣፍ ሲሸፈኑ ማየት የተለመደ ነው። መንገዶችን ማስገጥና በመንገድ ላይ ምግብ ማዘጋጀት በጾም ጊዜ የተለመደ ክንውን ነው። ወንዶች ጾማቸውን በመንገድ ላይ መፍታት የተለመደ እንደሆነ ሻኪር አህመድ ይናገራል።
ወጣባን ይያድም ናዳትና ያኒ
It's one of our customs to gather and break the fasting in the streets.
በረመዳን ወቅት አውራ ጎዳና ላይ ጾማችንን መፍታት አንዱ ልማዳችን ነው። የዚህ አንዱ ዓላማም በጉዞ ላይ ያሉና በሰዓቱ መድረስ የሚፈልጉበት ቦታ መድረስ ያልቻሉ ሰዎችን ምግብ ማጋራት ነው። ይህ በመላ ሱዳን ለዓመታት ስናደርገው የቆየ ነው።
ሱዳን ለዓመታት የኢኮኖሚ ድቀት ገጥሟታል። ከሁለት ዓመታት በፊት ከተደረገው መፈንቅለ መንግስት በኋላ ዓለም አቀፍ የገንዘብ እርዳታ ቆሟል። ይህም የአገሪቱን በጀትና የልማት ሥራዎችን አስተጋግሏል። የኢኮኖሚውን ጫና በአውራ ጎዳናዎችም ላይ መታዘብ ይቻላል። ሷሚዎቹ እንደሚሉት እንደ ስንዴ ዱቄት ያሉ መሰረታዊ የምግብ አይነቶች እጥረት አለ። ገበያተኛው ሐሰን ሳይድ በዚህ ላይ የሚያክለው አለ።
اخوان والله الاسعار بالنسبه لرمضان كريم الاسعار ماشيه على زياده والله
it's clear that the prices are increasing everything is increasing we thank god for everything
ዋጋ እየጨመረ መሆኑ ግልጽ ነው። ሁሉም ነገር ዋጋው እየጨመረ ነው። ካለው የኢኮኖሚ ሁኔታ ጋር መላመድና ለለት የሚያስፈልገን ነገር ለማግኘት ብዙ ብንቸገርም አላህን እናመሰግነዋለን። የስጋ ዋጋ ተረጋግቷል። ያትክልት ዋጋ ግን ያው ነው። ከመታገስና እንግዳ ተቀባይ በሆነው የሱዳናውያን ባህል መሰረት ከመረዳዳት ውጪ አማራጭ የለንም።
ረመዳን ለሱዳናውያን ልዩ ወር ነው። በጾም ወቅት ያለውን ልዩ ልማድም ጠብቆ ለመቆየት እየጣሩ ነው። ከሱዳን ረመዳን ወደ ደቡብ አፍሪካ ረመዳን ስንሄድ በደቡብ አፍሪካ ያሉ አንዳንድ የእስልምና እምነት ተከታዮች የረመዳንን ወር በማህበረሰባቸው ውስጥ የሚገኙና እርዳታ የሚያሻቸውን ሰዎች ለመደገፍ እንደ ጥሩ አጋጣሚ ይወስዱታል። ፎርስበርግ በተባለው የጆሃንስበርግ ከተማ ክፍል ሙስሊሞች በብዛት የሚገኙበት ሲሆን ረመዳን እንደመሆኑ ቀንቀን መንገዶቹ ጭር ብለው ይውላሉ። በኬፕ ታውን በኑሮ ዝቅተኛ ደረጃ ላይ የሚገኙ ህፃናት የሚማሩበት ትምህርት ቤት ርዕሰ መምህር የሆኑት ኢማም ሻን ኤል ቃሲም ከሱቅ ሱቅ እየዞሩ ለተማሪዎቻቸው እርዳታ ይሰበስባሉ።
ረመዳንን ከምግብና መጠጥ ርቀን ራሳችንን ማስራም ማለት አይደለም። ለኛ ረመዳን በረከት ነው። አላህ ሁሉን ነገር ቆም እንዲል አድርጎ በዚህ ወር በመንፈስ ራሳችንን እንድናበለጽግ ያስታወሰን ነው።
እስላማዊ እርዳታ የተሰኘው መንግስታዊ ያልሆነ ድርጅትም ለተረጂዎች ምግብ ይሰበስባል። ድርጅቱ በመላ አገሪቱ 1000 የሚሆኑ ቤተሰቦችን ይረዳል። የኢኮኖሚ ቀውሱ ግን ስራቸውን አስቸጋሪ አድርጎታል። አይዲላ ሲርኮት በእርዳታ ማሰባሰቡ ስራ ተሳተፋለች።
Groceries that used to cost 300 riyal last Ramadan are now almost
16 ዶላር ይፈጅ የነበረው የምግብ ሸቀጥ አሁን በእጥፍ ከ32 እስከ 38 ዶላር ይፈጃል። በተጨማሪም በኢኮኖሚ ሁኔታው ምክንያት በእርዳታ የምንሰጠው ምግብና ለዛ የምናወጣው ወጪም ጨምሯል። ስለዚህ የዋጋ ውድነት ትልቅ ጉዳት እያደረሰ ነው። ፍላጎት ደግሞ በየጊዜው በፍጥነት በመጨመር ላይ ነው።
የዋጋ ጭማሪው ቢኖርም ሰዎች የተለመደውን ከማድረግ አልተገቱም። ሻሊማር የተሰኘው የጣፋጭ ምግቦች ሱቅ ለረጅም ጊዜ ቆየ ነው። በጾም መፍቻ ሰዓት ሱቁ ስራ ይበዛበታል። ሙሳ አይሚ ጣፋጭ ምግብ በማዘጋጀት ለ8 ዓመታት ቆይቷል። አሁን የጾመ ቢሆንም ጣፋጩን ለመቅመስ ሳይጓጓ ስራውን ቀጥሏል።
Rice not so hard because you see when you fasting
ከባድ አይደለም። አየህ ስትጾም አላህ ብርታት እንዲኖርህ ያደርጋል። ጥንካሬም እንዲኖርህ ይረዳሃል። በመሆኑም አይደክምህም። ፈለከው ማድረግ ትችላለህ። ችግር የለም።
የረመዳን ወር የአንድነት የመተዛዘን እና የመደጋገፍ ወር ነው። ለሌሎች መስጠት ቅዱሱን ወር የበለጠ ትርጉም እንዲኖረው ያደርጋል።
አድማጮች ለምሽቱ ያዝናቸው ዝግጅቶች በዚሁ ተጠናቀቁ። ከስቱዲዮ ሆኖ በባቀናበር ኤልያስ አስማረ፣ ዋና አዘጋጅ ጽዮን ግርማ እንዲሁም ፕሮግራሞቹን ካስተናዱ መላው የአሜሪካ ድምጽ ባልደረቦች ጋር ሆኜ ሳስተናግዳችሁ ያመሸሁት ስመኝሽ የቆየ ነበርኩ። በፕሮግራማችን ላይ ያላችሁን አስተያየቶች በተለያዩ የማህበራዊ ድረገጾቻችን ማድረስ አትርሱ። የዛሬውን ዝግጅት በዚሁ እናጠናቅቃለን። ሰላም ደህና ደሩ። Thank you.